የሌባ አይነ ደረቅ መልሶ ልብ ያደርቅ ግልጽ ደብዳቤ ለዶክተር ጌታቸው በጋሻውና መሰሎቹ በቅርቡ የተቃዋሚን ታጋይ ጀግኖች በሚል ርዕስ ጉልላት በሚል የብርስም በዶክተር ጌታቸው በጋሻው ለተጻፈው የስድብ ውርጅብኝና ብዙ የሚያጠያይቅ ክስ ይዞ ብቅ ላለ ጽሑፍ የተሰጠ ምላሽ። ከላይ የጠቀስኩት ጽሑፍ ባለቤት ዶክተር ጌታቸው መሆኑን ካረጋገጥሁ በኋላና የጽሑፉን ይዘት ከስድቡ ውርጅብኝ ባሻገር በጥንቃቄ ስመለከተው በጣም ያሳዘነኝ ከ25 ዓመት በፊት በሱዳን ምድር ከትግሉ ሜዳ በውሃ ቀጠነ በትነውን ለስደተኝነት የዳረጉን ግለሰቦች እነማን እንደሆኑ እየታወቀ ያለፈው አለፈ፣ ለትግሉ መስዋዕት አድርገናቸው የመጣነው ወገኖች ዛሬ አደብ ተገዝቶ የኢትዮጵያን ሕዝብ ነጻ የሚያወጣና የስልጣኑ ባለቤት ሊያደርጉት የሚያስችሉ ግለሰቦችን ሁሉ የኋላ ታሪካቸውን መመልከቱ አያሻም ብለን ያኔ ያደረጉትን ብተና እንዳላየ ሆነን ስንታያይ እንደማያውቅ ሰላምታ ሳነፍጋቸው ኑረን ዛሬ ዶክተር ጌታቸው በዚህ ጽሑፉ ውጣቱን ቀስሮ የነበረውን ድክመት በአንድ ግለሰብ ላይ ለመላከክ ሲውተረተር ስታዘብ አይ እንግዲህ ይብቃ ውሸቱ ያቁም በማለት ነው ይህንን ምላሽ እንድሰጥ የተገደድኩኝ። በመጀመሪያ ለዶክተር ጌታቸውም ሆነ ለመሰሎቹ ላሳስብ የሚፈልገው ኢህአፓ የኢትዮጵያ ሕዝብ በደንብ አጥንቱ የገነባው የትግል ሀውልቱ እንጂ የዶክተር ጌታቸውና የጓደኞቹ ወይም የእያሱ ወይም ዛሬ በድርጅቱ ውስጥ ያሉና የሌሉ ብቻም አይደለም። የኢትዮጵያ ሕዝብ ንብረትነቱ የተረጋገጠ ስለሆነም ማንም አገር ወዳድ ይህ የድርጅት ሀውልት እንዳይፈርስ የመከላከል ግዴታ ነው የሚል ጽኑ እምነት አለኝ። ለዚህም ነው ሕዝቡ በአብዛኛውን አንድ ኢትዮጵያ፣ አንድ ኢህአፓ፣ አንድ ቅንጅት እያለ ተለጣፊነትን የሚኮን ነው። ይህንንም ደግሞ እነ ዶክተር ጌታቸው ጠፍቷቸው አይደለም። ሌላው ደግሞ ዶክተር ጌታቸውና መሰሎቹ እንዲረዱት የሚፈልገው ላለፉት 30ና 40 ዓመታት የኢትዮጵያ ሕዝብ ለዲሞክራሲያዊ አስተዳደር ባደረገው ትንቅንቅ ውስጥ ለተሰሩ ስህተቶች ማንም እንደ ጲላጦስ ከደሙ ንጹህ ነኝ ብሎ እጁን ሊታጠብ አይችልም። ዛሬ በኢህአፓ ውስጥ ኖርንም አልኖርንም ወይም ሰልፋችን ከሌላ ሆነ ተብሎ ያኔ ተሰሩ ለሚባሉ ስህተቶች ሁሉ ጥቂት ግለሰቦችን ተጠያቂ ማድረግ እብደት ይመስለኛል። ይልቁንስ እያንዳንዳችን በነቂስ ተጠያቂነታችንን መገንዘብ ትልቅ እውቀት ነው። ስለ ስህተት ሲወራ ደግሞ ልንመለከተው የሚገባ ነገር ቢኖር ማን ከህዝቡ ወገን ሆኖ ስህተት ሰራ፣ ማን ደግሞ ህዝቡን ለማስጎንበስ ወይም ለግል እውቅናና ለሌላ መናኛ ተልካሻ ምክንያት ክህደት እጁን በደም አጠበ ነው። ይህንን ደግሞ የኢትዮጵያ ህዝብ የመናገር ነጻነቱ ሲከበር እውነታውን ታሪክ እንደሚናገር አልጠራጠርም። እንደ እኔ አይነቱን ዝም ለማሰኘት ጉልላት በሚል ስም ተሰድቤ ያለሁ እያሉ እነ ዶክተር አስሩን ቢቀባጥሩ እውነትና ንጋት እያደር ይጠራል እንደሚሉ ባለፉት 4 ወራት ውስጥ ብቻ ማን አፍራሽ ኃይል ማን ደግሞ ከህዝብ ወገን እንደሆነ ቁልጭ ብሎ እየታየኝ እንዲመጣ ዶክተሩና ጓደኞቹ በተግባር ለእንደኔ ያለው በማያጠራጥር ሁኔታ እንዳረጋገጣችሁ ልገልጽ እወዳለሁ። ምናልባትም ዛሬ በኢህአፓ ላይ ያደረገውን ህገወጥ መሰሪ ስራህን ለመሸፈን ስትል ከዚህ በፊት ስለተደረጉት ብተናዎችም ጭምር ሳትፈራ የባጤ ቆጡን ስትመትር በቂ ማስረጃ እየሰጠኸኝ ስለሆነ ዛሬ የደረስኩበት ድምደማ ላይ እንድደርስ ገፍተህ አድርሰኸኛል። እንግዲህ ከዚህ በታች አቶ ጉልላት፣ ዶክተር ጌታቸው በየድረገጹ ባዳረስከው መጣጥፍ ላይ አለፍ አለፍ ብዬ እያጣቀስኩ እነሆ ትዝብቴን ላስቀምጥልህ። አቶ ጉልላት ጽሁፉን እንዲህ ሲል ይጀምራል። መቼም ትውልዱ ያልታደለ አገሪቱም ከቴዎድሮስና ከበላይ ዘለቀ ወንድ ልጅ አይወለድብሽ እርግማን ብሎም በመቀጠል እኛ ያልመራ ነው ህብረትና ግንባር ብትንቱን ይውጣ ወዘተ ወዘተ በማለት በመሳሪያ ጠላትን አርበድብሮ በረሃውን በጀግንነት አስጨንቆ የወገን ጥብቅና ከማስከበር ይልቅ በፖለቲካ የላቀውን በትግል ስልት የቀደመውን በፖለቲካ አመለካከቱ የተለየውን በሳይበር ጦርነት አልሞ ለመተኮስ ይልና ለጠቅ አድርጎ ደግሞ በተለይም አሁን ከውስጣቸው ተለይቶ የወጣው ኢህአፓ ዲሞክራሲያዊ በከፈተው የመነጋገሪያ ፎረም በመስተንግዶ በልዩነት አብሮ መስራትን እንዴት በአጭር ጊዜ ውስጥ በተግባር ለማሳየት እየሞከረ እንደሆነ መረዳት ያቃታቸው እነ ነገር ቁርሱ የሽሙጥ ብዕር ትራሱ እያሱ አለማየሁና የትግል ሞራላቸው ከውስጣቸው ለአንዴም ለመጨረሻም ተመልሶ ላይጎበኛቸው የተሰናበታቸው ቡችሎቹ ቃል የተጋቡ የሚመስሉት በድረ ገጽ ደብተራውን በፓልቶክ ደግሞ አሲምባንና የኢትዮጵያን ፎረምን በነገር መዥገርነት እና አቶ እያሱና የቢራ ጠርሙስ ጨብጠው በመነጋገሪያ ሳይበርና በድረ ገጽ በብተና የሚከሷቸው እንደሚያወሩት ወንጀለኞች ነበሩ። ዶክተር ጌታቸው ወይም ጉልላት የብርህ ስም ብቻ ብዙ ይናገራል። አየህ እነ ቴዎድሮስና በላይ ዘለቀ ያንን ጥቅስ ቢያጣቅሱ በጊዜው ታሪክ የጣለባቸውን ኃላፊነት በመወጣት ታሪክን ሰርተው መስዋዕትነትን በመቀበል እንጂ በሽሽትና ሌባጣታቸው በሌላ ወገናቸው ላይ ለመጠቆም እንዳልሆነ የታወቀ ነው። ዶክተሬ አንተና ግብራበሮቹ ተስማምታችሁ ከጓዶቻችሁ ጋራ የድርጅታችሁ የበላይ አካል የሆነው ጉባኤ ላይ ተቀምጣችሁ ገና ሳይጀመር በጠፍ ጨረቃ ጥላችሁ ወጣችሁ ህገወጥነትን እየደለቃችሁ ያዙኝ ልቆቁኙ ምን የሚሉት ነው? ዶክተር ጌታቸው አጼ ቴዎድሮስ ወይም በላይ ዘለቀ እንዳንተና መሰሎችህ በዚያ ጉባኤ ተሳትፎ ቢሆን ኖሮ እንዲያው የከፋ ነገር እንኳን ቢመጣ ከዚያ አዳራሽ ሬሳቸው ተጎትቶ ይወጣ እንደሆነ እንጂ የመጡበትን ታሪክ ሰርተው ሰሚም ቢያጡ ፀሐይ ሞቋቸው ሰው አይቷቸው ይሄዱ ነበር እንጂ የበሉበትንና የከረሙበትን የሆቴል ሂሳብ እንኳን ሳያወራረዱ ሸሽተው በውርደት ይሄዱ ይመስላል። በነገራችን ላይ እናንተ ያደረጋችሁትን የማይደግፉ አባላት በዚህ አስቸኳይ ጉባኤ ላይ ለመገኘት ለሄዳችሁት ሁሉ እንዲሆን ከየአካባቢው ለአዘጋጅ ኮሚቴው የተላከ በብዙ ሺህ የሚቆጠር ገንዘብ ያንተው ቡድን ይዞ መፈርጠጡን የሚያረጋግጡ የተሰረዙ ቼኮች ግልባጭ ወሬውን ሰምቼ አላምንም ብዬ ግልባጩን እንዳየው ብቻ ተልኮልኝ በእጄ ላይ እንዳለ ላሳስብ ፈልጋለሁ። ለአንባቢያንም የዚህ ጽሑፍ ርዕስ ያደረኩትን ለመጠቀም ካስገደደኝ ምክንያቶች አንዱ ከዚህ በላይ የጠቀስኩት የሂሳብ ማወራረድ ጉዳይ እንደሆነ እንድትገነዘቡልኝ፣ ምናልባትም የመረጥኩት ርዕስ ካልጣማችሁ ትልቅ ይቅርታ ጠይቃለሁ። በነገራችን ላይ ፖለቲከኞቻችን ስልጣን ሳይዙ የሚያሳዩት ግድፈትና ወራዳ ባህሪያት ስልጣን ቢይዙ እጥፍ ድርብ ሆኖ በአምባገንነት ሊተረጎም እንደሚችል ጠንቅቆ ማወቁና በተለይም ወያኔን እንታገላለን ስላሉን ብቻ አጸያፊውን ባህሪያቸውን ሁሉ ማስተናገድ እንደሌለብንና የፖለቲካችንን ደረጃ ከፍ የማድረግ ኃላፊነቱ ብሎም ፖለቲከኞቻችን የጨዋታውን ህግጋት ማክበር ግዴታቸው እንደሆነ የማስገንዘቡና ነውሩን ነውር ማለቱ ወደ ኋላ ያለ ማለት የእያንዳንዱ ሀገር ወዳድ ኃላፊነት መሆኑን ላሰምርበት እፈልጋለሁ። እንግዲህ ዶክተር ጌታቸው መሰረታዊ የሆኑ ጥያቄዎች የሚያነሱ ወገኖች ራሳችንን ሳንሱር እንድናደርግ፣ እናንተ ፖለቲከኞች የሀገራችንና የወገኖቻችንን ጥቅም በሐራጅ ስትቸረችሩ ተመልካቾች ወይም ደጋፊ ካልሆንን የቢራ ጠርሙስ ጨብጠን የምንንበዛበዝ አድርገህ ስትገልጸን፣ ማስረጃው ካለህና እውነትም ከሆነ እኛስ የቢራ ጠርሙስ ብንጨብጥ ሰርቀን ያመጣ ነው ስላልሆነ አናፍርበትም። ለመሆኑ አንተና መሰሎችህ ስዬ አብርሃ ምኑን አስጨብጧችሁ ነው በልዩነት አብሮ መስራትን በአጭር ጊዜ ውስጥ በተግባር ባሳያችሁበት መድረካችሁ ስዬን ስለ ጸጋዬ ደብተራው በአሁኑ ጊዜ መጠየቅ ትክክል አይደለም ስትሉን የከረማችሁት? እረ ለመሆኑ እናንተ እነማን ናችሁና ምንስ ጨብጣችሁ ነው ህገወጥ በሆነ መንገድ እምነት አጉድላችሁ በዘረፋችሁት የኢህአፓ ንብረት በሆነው በዋሽንግተን ዲሲ የሚገኝ የህብረት ሬዲዮ ጣቢያ ለስዬ አብርሃ ስብሰባ ተገኙለት ስትሉ የከረማችሁት? እነ ስዬ አብርሃና ግብረአበሮቹ ተቃዋሚዎቻቸውን ኢህአፓዎችን ጨምሮ በቁም በአደባባይ በእሳት ያጋዩዋቸው እንደነበረ ታውቃላችሁ። የሰበሰብናቸውን መረጃዎች በአሲምባ ድረገጽ ላይ ሂዱና አድምጡ። ስዬ ዛሬ በጥቅም ተጣልቶ ኢፍትሃዊ ድርጊት ቢደርስበትም ለህዝባችን ባጠመደው ወጥመድ መስሎኝ የተያዘው፣ ለመሆኑ ለሰራው በደልስ በአደባባይ ይቅርታ ጠይቋል? ለምንስ መንግስቱ ኃይለ ማርያምን ከበልዩነት አብሮ መስራት ጠበላችሁ አታካፍሉትም? የኦነግንና የሌሎች ድርጅቶች መሪዎችን በመድረካችሁ ስትጠሩ ላለማችሁት የስም ማጥፊያ እንዲተባበሯችሁ ኢህአፓን እንዲኮንሉላችሁ አመቻችታችሁ ላቀረባችኋቸው ጥያቄዎች እንኳን ፍንጭ ሳይሰጧችሁ ሳይረዷችሁ የሄዱበትን መድረክ ነው በልዩነት አብሮ መስራት የሚባልልን። አይጉድ ማፈሪያዎች ናችሁ። ዶክተር ጌታቸው አንድ ነገር ላስታውስህ፣ ባሲምባ ያለን መድረኩን የምናንቀሳቅስ ወገኖች የማንም ቡችሎች አለመሆናችንን ያረጋገጥ ነው ገና በጠዋቱ ከሁለት አመት በፊት የኢህአፓ አመራሮች ነን እናነጋግራችሁ ብላችሁ ዛሬ አንጀኞች ሆናችሁ የወጣችሁት አመራር አባላት በጊዜው እንደተነገረም በማዋቀር ስም መድረኩን በቁጥጥር ስለማዋር ስታነጣጥሩ፣ አሁን ግን ሁሉም ካለፈ በኋላ ግልጽ ሆኗል። ግርግር የፈጠራችሁ ጊዜ ነው። ያኔ ደግሞ ኢያሱ አላነጋገረንም። በጊዜው አመራርን ወክለን መጥተናል ላሉትም ምን አይነት መልስ እንደሰጠን ለምን ነጻህየን አጠይቅም? ከእኛም ጋር አብረውን ይሰሩ የነበሩቱ አሉላና ሻአብኮ አጠገብህ አሉልህ። እነሱም አሰራራችንን ማንም የሚያሾረን አለመሆናችንና በቅንነት በራሳችን አነሳሽነት የዚያን ትውልድ ታሪክ ሳይበረዝና ሳይደለዝ ለማስቀመጥ የተነሳሳን ወገኖች መሆናችንን ያውቁታልና ባልፈሱበት አያፍሩበትም ነው ነገሩ። እንግዲህ የኢህአፓ አመራር ማለት ለእኛ በጊዜው እንያሱንም ስለሚጨምር የተሰጣቸው መልስ ለጠቅላላው ኢህአፓ የነበረና የማንንም ተጽዕኖ እንደማንቀበል ቆፍጠን ያለ በቴሌፎን በኮንፈረንስ ስብሰባ በተሳተፉና ሁሉ ተመዝግቦ የተቀመጠ ስለሆነ ጭራውን የሚቆላልህ ውሻ የማያውቁ ሀገር ሂድና ፈልግ ነው መልሱ። ሌላው ደግሞ በህብረት አብሮ መስራት ማለት መተክልን መሸጥ ካልሆነ በስተቀር እስከዛሬ ለፈረሱ የህብረት እንቅስቃሴዎች ኢህአፓን መኮንን ከሁሉም በላይ ደግሞ ህብረት ለህብረቶች መመስረትና መጠንከር ከፍተኛ ድርሻ ያበረከተን ድርጅት እንደ አፍራሽ መፈረጅ ትልቅ አላዋቂነትና ችግሮችን በቅጡ እንዳይመረመሩ አንገቷን ካሽዋ የምትቀብረው ሰጎን መሆን እንጂ አርቆ አስተዋይነት ከመጣበቅበት መሪ ያውም ዶክተር ነኝ ባይ ስሰማ ምን ያህል ክስረትና ማደናገር እየተካሄደ እንደሆነ በቁጭት ልገነዘብ ችያለሁ። ይልቁንም እያንዳንዱ መሪ ነኝ ባይ በተቀስካቸው የህብረት እንቅስቃሴዎች ያለፉ ሁሉ ለደረሱት ውድቀቶች ተጠያቂ ነው ላለሁ። ያ ደግሞ ኢያሱን ብቻ ሳይሆን አንተንም ይጨምራልና እየተስተዋለ። እንዲያው ለሁሉም ውድቀት ኢያሱና ፋሲካ ላይ መላከክ ወይም እነዚህ ወገኖች የሌላቸውን መለኮታዊ ያፍዝ ያደንግዝ ኃይል መስጠት አሊያም የማደናው ቆሪያ ውሸት ፉፋ ሲነሰነስብን አዙረን ነገሮችን የምናጤን ወገኖች እንደሌለን የሚያስቆጥር አባዜ የተጠናወታችሁ የህዝብ ንቀትና ትዕቢት የወጣራችሁ መሆኑን ያሳየኛል። ገና ለገናም ከታሪክ ትፋቶች ድጋፍ እናገኛለን ብላችሁ ከዚህ በፊት ቀዩ መስመር እንዳይጣስ ብለን ባሲምባ ያለን ወገኖቻችሁ እንዳላሳሰብናችሁ ሁሉ ዲሞክራሲያዊ ሀፓዎች ነን ብላችሁ ካልጋ ወደ አልጋ ብትዘሉ እኮ በየሄዳችሁበት ሁሉ በከረንት አፌር እንኳን ሳይቀር ስማችሁን ቀይሩና ማንነታችሁን ክዳችሁ ኑና አስመስክሩ ነው የተባላችሁት። እናንተም አላፈራችሁም። በዚህ አላቆማችሁም። ኢህአፓ ድርጅቶችን እየከፋፈለ ነው እያላችሁ ቅንጅትን እንደ ምሳሌ በሰጣችሁ ማግስት ፕሮፌሰር መስፍን በቅንጅት ውስጥ የነበረውን ቅራኔ ገና ከጽንሱ እንደ ነበረ መስክረው አሳፍሯችሁ። ከኢህአፓ ውስጥ ተገንጥላችሁ ከወጣችሁ ጀምሮ የኢህአፓን ክፉ ነገር እያነፈነፋችሁ ዋናው ትግላችሁ ከወያኔ ጋር ከመሆን ይልቅ እናድነዋለን ከምትሉ ከኢህአፓ ጋር ሆኖ ግና አስክስታ ስትወርዱ የማየው ከኢትዮጵያ ህዝብ ጠላቶች ጋር ለመሆኑ ብዥታ የለኝምና ታዲያ የተቃዋሚውን ተቃዋሚ የታጋይ ሀፍረቶቹ ዶክተር ጌታቸው የምትመራው አንጃና አንተን አምረው የሚከተሉ ሁሉ ለመሆናቸው ለእኔ ከመቼውም ጊዜ ግልጽ ሆነ ኮለል ብሎ እየጠራ መምጣቱን እስካሁን ላለፉት 4 ወራት በቡድን እየሰራችሁ ያላችሁት በበቂ ያሳይቶኛል። ይህንንም ስድብ ካላችሁት ግንባራችሁ ላይ ለጥፋችሁ ዙሩ። ዶክተር ጌታቸው ወይም ጉልላት ለሌላው በዚህ ጽሁፍ በጣም ያንገበገበኝና ያሳዘነኝ ደግሞ ላቅርብና የሚሰማኝን ልናገር። በ1972 ዓመተ ምህረት ግንቦት ወር መጨረሻ ክልል 2 ወይም ሪጅን 2 በመባል ይታወቅ በነበረው አካባቢ እንንቀሳቀስ የነበረው የሰራዊቱና የፓርቲ አባላት ፓርቲውን ለማዳን ሽንፋ ከተባለ ወንዝ ላይ ስብሰባ በተቀመጥንበት ወቅት እነ ደሳለኝ ዶክተር ጌታቸው ተራ አባላት በጥያቄ ስናዋከባቸው አቶ ያሱ አሊ ከሚባል ድርጅቱ ለተለየ ሙያ ገዳሪፍ አስቀምጦት በነበረ ግለሰብ የሞቀ ቤት ውስጥ እየተንፈላሰሱ አልነበረ? ምን ወደ ሽንፋ በረሃ በመምጣትስ እኛ ጋራ ተቀምጠው በመምከር ድርጅቱ ከመበተን አደጋ ለማትረፍ ያልሞከሩት? ገዳሪፍ ላይ ተኮፈሰው የማንን ጎፈሬ እያበጠሩ ነበር? ከሽንፋው ስብሰባ ተስፋችን ተሟጦ ወደ ቲሃ እንደገባንስ እነ ኮሎኔል አስናቀ እንግዳ መሳሪያውን ለአገር ወዳድ ታጋዮች ይሰጥ ብለው ሲደራደሩን ተጠይቀው ጆሮ ዳባ ልበስ አላሉንም ብሎ ይቀጥላል ጽሁፉ። ዶክተር ጌታቸው ዛሬም እንደምትነግረን ያኔም ፓርቲውን የማዳን ታሪካዊ ኃላፊነት ተጣለብኝ ትላለህ? እህስ አዳንከው? የማውቀው በዚያን ጊዜ ብተና መካሄዱን ነው። ያንን ኃላፊነቱን በኢያሱ ለመላከክ ስትሯሯጥ ሳይ ደግሞ ግርም ይለኛል። ያኔውንም በአንድ ግለሰብ ላይ አሁንም የሌባ ጣትን በዚሁ ታነጣጥራለህ። እኔስ እድሜህን በሙሉ ስትታገል የነበረው ኢያሱን ነው ብዬ ታዝቤያለሁ። አንድ ሌባ ጣትን በአንድ ግለሰብ ላይ አነጣጥረህ ማአት ልታወራ በምትሞክርበት ጊዜ ሌሎቹ 9ኙ ወደ ራስህ ላይ እያመለከቱ አንተው እየተሳለቀብህ ጀምበር እየመሸ መሆኑን አትርሳው። ሌላው ደግሞ በኢህአፓ በኢህአሰው ውስጥ የነበረው ኃይል በአብዛኛውን እያንዳንዱ በነቂስ መሪ መሆን የሚችል ከጦር አበጋዝነት እስከ መምህራን መሪዎች፣ የሰራተኛ መሪዎች፣ ወጣቶች፣ ሴቶች፣ ገበሬዎች የነበሩበት ትልቅ ድርጅት ነበር። እዚያው በሜዳ እንኳን ካስተማርናቸው ገበሬዎች መሪነታቸውን በተግባር በመስዋዕትነት የከፈሉ የማከብራቸው ዛሬም በህይወት ያሉ አያሌ ወገኖች ያሉበት ድርጅት ሆኖ ሳለ ታዲያ ከአንተ በላይ ሌላ ለድርጅቱ የሚያስብ ሰው እንዳልነበር አድርገህ ስታቀርብ ግርም ነው ያለኝ። አንተ እንዳስቀመጥከው በጊዜው የፓርቲው አንዱ የበላይ አካል ሆነህ ኢያሱ በሱዳን ገዳሪፍ ተኮፍሶ ካስቸገረ በጊዜው የበላይ የፓርቲው ልዑክነትና ያንን የሽንፋ ስብሰባ ከመመሩት መካከል እንደመሆነ መጠን ለምንድን ነው ሰራዊቱን በጊዜው መሪነት ሰጠ ትርጉሙን ከማስቀጠል ይልቅ ጦር መሳሪያ ተቀብሮ ከሱዳን ምድር እንዲገባና ያ ያልከው ችግር እንዲደርስበት ያስደረከው? በአሁኑ ወቅት ሀገራችን ላለችበት ቀውስ የሰላሳ አመቱን ታሪክ ማንሳቱ በወያኔ ላይ እንዳናተኩር እጃችን እንዲዝል ለማድረግ ካልሆነ በስተቀር ጥቅሙ አይታየኝም። ግና ካነሳው አይቀር እንዲያው እንነጋገርበት ከተባለ ካጠገብህስ በሽንፋ ስብሰባ ሲካሄድ ክፍሉ ታደሰ የሃፓ ማዕከላዊ ኮሚቴ አባል አልነበረም እንዴ? እንደ አጼ ቴዎድሮስ ታሪክ የመስራቱ እድል እኮ በሰፊው ነበረላችሁ። ታጋዮች መቼም አልታገልም ብሎ ሱዳን ወይ ሞት ብሎ አላመጸ። በዚህ በጻፍከው ጽሁፍ መሳሪያውም የተወሰደበት ምክንያት ሳይቀር በያሱ ላይ ልታደርግ እየዳዳህ መስላለህ። በነገራችን ላይ ስሙን የጠቀስከው ጸጋዬ ደብተራው አንተ ወደ አሜሪካን ከመጣ በኋላ ለብዙ አመታት ፍንክች ሳይል እስከ ተያዘበት ጊዜ ትግሉን እንዳስቀጠለ የሚታወቅ ነው። መሪነትም ታሪክን መስራት ይሏል ይህን ይመስላል። በእኔ እምነት ያ ትኩስ ኃይል ተበትኖ እንዲቀር ካደረጉት የወቅቱ መሪዎች አንዱ በታሪክ ከመጠየቅ የማትድን ለመሆንህ አትጠራጠር። እንዲያው ሆዲፍ ጆ ብለን የተውነውን ነገር እየቆሰቆስክ ብዙ መላልሰህ አትጉዳል። እኔስ ይብላኝላቸው ዛሬ ለሚከተሉ። ለማጠቃለል በሀገራችን ዲሞክራሲያዊና የህግ የበላይነት የሚሰፍንበት ስርዓት ለመመስረት እየታገልን ባለንበት በአሁኑ ጊዜ የሚያታግሉን ድርጅቶች በውስጣዊ አሰራራቸውም ሆነ ከህብረተሰቡና ከሌሎች ድርጅቶች ጋር ያላቸው ግንኙነት የህግ የበላይነት መኖሩን የሚያረጋግጥ አሰራርና መስፈርት ሊኖራቸው ይገባል። ዛሬ በትግል ውስጥ ስላለን እንደፈለግነው የድርጅት ደንቦችን እየጣስን በህብረተሰቡም ውስጥ ልንፈረጅ የምንችልበትን ደረጃዎች ዝቅ አድርገን ስርዓት አልበኝነትን የምንቀፈቅፍ ከሆነ ነገ ወያኔን የምንተካው ለህግ በማይገዙ ሌሎች አምባገነኖች ሊሆን እንደሚችል እያንዳንዳችን ልንረዳ ይገባል። ድሮ በብር የላስቲክ ኳስ መንደራችን ውስጥ ስንራገጥ እንኳን የአፍሪካ ዋንጫ የሚያጫውቱት ዳኞች ያክል የጨዋታ ህግ ባናስከብርም ልንከተለው የሚገባ የጨዋታ ህግጋት ነበሩን። አንዳንዴ ጉልበተኞች ላለመሸነፍ ወይም ደግሞ ኳሳችንን ቀምተው ሊሮጡ ሲያምራቸው የጨዋታውን ህግ እየጣሱ ግብ ሊያስቆጥሩ የሞከሩ ጊዜ የጨዋታ ፍርሻ ይሆን ነበር። እንዲያም ሲል መፋጠጥ እስከ መደባደብ ድረስ ይደረስ ነበር። በሀገራችን የፖለቲካ መስክ እውቀቱ ሳያንሳቸው ህገ ወጥነትን የሚያራምዱ በእኔ እምነት ዋነኛ አጀንዳቸው በህዝብ የሞቀ ትግል ላይ ቀዝቃዛ ውሃ ለማፍሰስ የሚፍጨረጨሩ ባለ ልዩ ተልእኮች ናቸውና ነቅተን ልንጠብቃቸውና ልናጋልጣቸው ይገባል እላለሁ። ዛሬ ያለንበት ወቅት ለሚቀጥለው ትውልድ ለግተን ልናስተላልፈው የማንችል ሀገራችንን ከጥፋት የማዳን ርብርቦች በማድረግ ኢትዮጵያዊነትን ከዘረኛ መንጋ ለመከላከል የአንድነት ኃይሎችን አሰባስቦ የኃይል ሚዛን በመለወጥ የተሰረቀውን የህዝብ ድምጽ ለማስመለስ የሞት የሽረት ትንቅ የምናደርግበት ጊዜ እንጂ አንተና መሰሎችህ ቀኝ ሲሏችሁ ግራ፣ በውሃ ቀጠነ ድርጅት ማፍረስ፣ በታማኝ ተቃዋሚ ስም ሸብረክረክ፣ ወያኔ ራሱ ያወጣውን ስሙን ወያኔ አንበለው ብሎ አካኪ ዘራፍ፣ አንዴ ደግሞ ጥፋተኞች ነን ብለን ፈርመን ወያኔ ህጋዊነት ካልሰጠን መታገል አይቻልም በማለት ህዝቡ አጥብቆ እንዳይታገል ጨለምተኝነትን ማስፋፋት ልክ እነ ወያኔ ህጋዊ ሆነው ታግለው ከዚህ የደረሱ ይመስል ትግል አልጋ ባልጋ ይመስል የታጋይነት ቅስም እየሰበራችሁ በአይናችን የምንመሰክረው እንኳ ህጋዊ ሆነው የሚንቀሳቀሱ ድርጅቶችና ግለሰቦች በቅርብ ተለጣፊ ካልሆኑ እያደማቸው እንደሆነ የምትክዱ አረስንቱ። አንገብጋቢው ጥያቄ ህጋዊ መሆን ወይም አለመሆን፣ ትግሉ ሰላማዊ መሆን ወይም ያለመሆን አይደለም። በየትኛውም ቦታ በማንኛውም አይነት ኢትዮጵያዊነትን ለማስከበር ለፍትህ ለዲሞክራሲ ፍንክች አለማለትን ከብረት የጠነከረ እምነትን ይዞ ህዝቡን አስተባብሮ መሪነትን ሰጥቶ አይቀሬ መስዋዕትነትን ከፍሎ ግዳጅን መወጣት ነው። ወያኔ ያልሆነውን ቅብ ለመስጠት ወይም ደግሞ ከሌለበት ባህሪ ዲሞክራሲ ሊያመጣ እንደሚችል አድርጎ ለማቅረብ መዳዳት፣ እነ ታምራት ለእኔ ያሉበትን መርሳት፣ ከታሪክ አለመማር ወይም በሬ ሆይ ሳሩን አየህና ገደሉን ሳታይ አይነት ሆዳምነት ነው። ስለዚህ ከሺህ ዶክተር ጌታቸው በጋሻዎች በታማኝ ተቃዋሚ ስም የሚያታግሉ ቆራጥ ድርጅቶችን የሚያፈራርሱ የቆራጥ ታጋዮችን ስም የሚያጠፉ የመንደር ሰንበቴ ማህበር እንኳን ሲመሰርቱ ታይተው የማይታወቁ ልፍስፍሶች አንድ ኢያሱ አንድ ፋሲካ ባመኑበት ጸንተው የኖሩ እንደ እስስት ሳይገለባበጡ ፍንክች ሳይሉ እድሚያቸውን የገፉ ለኔስ አምባገነኖቹ ይሻሉኛል። አሁንም ከሺህ ዶክተሮች የባለ ብዙ መቶ ገጽ መጽሐፍ ጻፍን እውቀተ ብዙዎች የሰለጠኑ ፖለቲከኞች ታስር ያለሁና ጉሮ ሸባዬ በሉልኝ መጽሐፍ ሽፋናቸው ግን ወያኔና ሻቢያ በጠመንጃ ኃይል ያዋቀሩትን ካርታ ከፍ አድርጎ የሚያሳይ አዲሱ ትውልድ ስለ ኢትዮጵያዊነት ያለው ስለ ንቡላዊ እውቀቱን እየሰለቡ መሆናቸው የማይታያቸው ሀገር ወዳዶችን አንኳሳሾች ለኦነጎችና ለሶማሌ ነጻ አውጪ ኢትዮጵያ ኢትዮጵያዊ አይደለንም ባዮች ሳይፈሩን በአለም መድረክ መስካሪዎች ወይም ደግሞ ተመራጮች ነበርን ብለው ታስረው እንኳ በየአደባባዩ የጮህንላቸው ተረስቶ የአሜሪካን ሀገር ለዚህ ደሃ ህዝብ የሚያስብ ኢትዮጵያዊ የሌለ ይመስል ሳያፍሩን አይን በአይን ውሻ ለበላበት ይጮሃል እንዲሉ እድሉን አግኝተው በአለም አደባባይ በኢትዮጵያ ውስጥ ያሉ የፖለቲካ እስረኞች 100 ብቻ ናቸው ብለው ለወያኔ በሐሰት ከመሰከሩቱ ለኔስ አሁንም አንድ ሀገር ወዳድ ዶክተር ታዬ አንድ ቃሌን አላጥፍም ባይ ኢንጂነር ኃይሉ ሻውል ትምከተኛም ይበሉት ወይም ፊውዳል ይሻለኛል። ይህንንም የምለው ታሪክ ሰሪነታቸውን የኢትዮጵያን ህዝብ ሳይከዱ በተግባር በከፈሉት መስዋዕት ስላረጋገጡልኝ ነው። ዶክተር ጌታቸው በጋሻው አንተስ የምትታገለው ወያኔን ወይስ ታጋዮችን? ሰልፍህስ ከየት ነው? ኢትዮጵያዊነት ወይም ሞት ብሎ መስዋዕትነትን በማስተማር ከኢትዮጵያ ህዝብ ጎን ወይስ ተልመጥምጦ የጎጠኞች ጫማ ስሞ ተለጣፊ መሆን ለኢትዮጵያዊነት መጥፋት ተባባሪነት? እምቢኝ ለጎጠኞች፣ እምቢኝ ለዘረኞችና ለበታኞች። ኢትዮጵያዊነት ያለ ጥርጥር በቆራጥ ልጆቿ ትግል ያቸንፋል። አቶ ሰውየው ከሰሜን አሜሪካ።